ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ጓድማችቻችን። ዛሬ ማክሰኞ ታህሳስ 28 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የጋራ አገርን ለማዳን የጋራ አመለካከት እንዲኖር የተቃዋሚዎች ግዴታ ነው በሚል ርዕስ ከዝግጅት ክፍላችን የቀረበው ጽሑፍ በቅድሚያ ይቀርባል። በማስከተልም የተዳፈነ እሳት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧፈሳ በሚል ርዕስ ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበረውን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። የኢትዮጵያ ኦርቶዶክስ ተዋህዶ አማኞች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። በአካዳሚያ ዜና
የአባይን ግድብ አስመልክቶ የግብጽ የቴክኒክ ባለሙያዎች ቡድን ማክሰኞ ታህሳስ 29 ቀን አዲስ አበባ መግባቱ ተነገረ። ቡድኑ ወደ አዲስ አበባ የመጣው በታህሳስ 30 እና በጥር 1 ቀን በአዲስ አበባ በሚካሄደው የሶስትዮሽ ስብሰባ ላይ ለመካፈል ነው። በሚቀጥሉት 2 ቀናት የሚካሄደው ውይይት በሶስቱ አገሮች መካከል በድርድር ስምምነት ላይ ለመድረስ የመጨረሻው ዙር ውይይት ሲሆን በስብሰባው ስምምነት ላይ ካልተደረሰ ጉዳዩ ሌላ መልክ ይዛል ተብሎ ይጠበቃል። ስብሰባው በስምምነት ካልተጠናቀቀ በጥር 6 ቀን የሶስቱ አገሮች ተወካዮች ዋሽንግተን ላይ ተገናኝተው ባልተስማሙባቸው ጉዳዮች ላይ እንደገና የሚወያዩባቸው ሲሆን በዚህ ላይ ካልተስማሙ ያለው አማራጭ ሌላ አደራዳሪ አካል መፈለግ ወይም ጉዳዩን ወደየአገሮቹ ባለስልጣኖች ማሳለፍ ይሆናል ተብሏል። ቀደም ብሎ ግብጽ በየአመቱ 35 ቢሊዮን ኪዩቢክ ሜትር ውሃ እንዲለቀቅላት ተስማምታለች በሚል በተለያዩ ሚዲያዎች የተለፈፈው ዜና ሐሰት መሆኑንና ቀደም ብሎ ከጠየቀችው ከ40 ቢሊዮን ኪዩቢክ ሜትር አቋማን ያለወጠች መሆኗን የግብጽ ባለስልጣኖች መግለጻቸውና የሱዳኑ የሽግግር መንግስት ጠቅላይ ሚኒስትር ደግሞ የአባይ ግድብን አስመልክቶ የግብጽና የሱዳን ጥቅም አንድ አይነት በመሆኑ ግብጽ ከሱዳን ጋር ተቆማለች በማለት መናገራቸው ይታወሳል። በኢትዮጵያ የዋጋ ግሽበት በጥምር አሃዝ እየቀጠለ መሆኑን የማክሮ ስታቲስቲክስ ኤጀንሲ ከሰጠው መረጃ ማወቅ ተችሏል። ተቋሙ ባወጣው መረጃ መሰረት ካለፈው አመት ጥር ወር እስከ አሁኑ አመት ተሐሳስ ወር ድረስ ያለው የምግብና የጥራጥሬ እቃዎች አማካይ ዋጋ በፊት ከነበረው በ27.7 ከመቶ የጨመረ መሆኑ ለማወቅ ተችሏል። በተለይም ከአመት በዓል ጋር ተያይዞ የሥጋ የቅቤ የመሳሰሉት ምግቦች ዋጋ በጣም የጨመረ መሆኑን ለማወቅ ተችሏል። ምግብ ያልሆኑ እቃዎች ዋጋም በ15.8 ከመቶ መጨመራቸው ታይቷል ተብሏል። የድሬዳዋ ዩኒቨርሲቲ ዛሬ ሰኞ ታህሳስ 28 ቀን ባካሄደው አስቸኳይ ስብሰባ ባለፉት 4 ወራት በተማሪዎች መካከል ግጭትና ሁከት አስነስተዋል በተባሉ ተማሪዎች ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። በግጭቱ እጃቸው አለበት የተባሉ 2 ተማሪዎች ሙሉ በሙሉ ከዩኒቨርሲቲው የታገዱ ሲሆን 7 ተማሪዎች ለ2 አመታት፣ ሌሎች 8 ተማሪዎች ደግሞ ለ3 አመታት የታገዱ መሆናቸው ተገልጿል። ባለፈው ሳምንት አንድ ተማሪ ከተገደለ በኋላ በዩኒቨርሲቲው ሙሉ ለሙሉ ትምህርት የተቋረጠ ሲሆን መቼ ሊከፈት እንደሚችል እስካሁን አልታወቀም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በሞጣ ከተማ በመስጊዶች ላይ በደረሰው ቃጠሎ ውስጥ ህጋዊ የሆነውን መጅሊስ ለማፍረስ ሲንቀሳቀሱ የነበሩ ግለሰቦች እጅ ያለበት በማለት ከአማራው አካባቢ ርዕሰ መስተዳድር የተሰጠው መግለጫ ከፍተኛ ውዝግብና ተቃውሞ እያስከተለ መሆኑ ታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በፌስቡክ ገጹ ላይ በሰጠው መግለጫ የርዕሰ መስተዳድሩ መግለጫ ኃላፊነት የጎደለውና የሚወገዝ ነው ብሎታል። ወደ ሞጣ የተላከውና በርዕሰ መስተዳድሩ አክራሪ ተብሎ የተወገዘና ለጥፋቱ ተጠያቂ ለማድረግ የተሞከረው አካል በፌደራል እስልምና ጉዳዮች ህጋዊ ውክልና የተሰጣቸውና በአካባቢው ታዋቂ የሆኑ ሸማግሌዎች ሲሆኑ ይህም አጣሪ ኮሚቴው በሪፖርቱ ያረጋገጠው ጉዳይ ነው ብሏል። በመጨረሻም በደቡብ ክልል የከምባታና ጠምባሮ ዞን ምክር ቤት ዞኑ በክልል ደረጃ ለመደራጀት ያቀረበውን ጥያቄ የደቡብ ክልል ችላ በማለት ወደ ጎን በማድረጉ የክስ ማመልከቻ ለፌዴሬሽን ምክር ቤት የላከ መሆኑ ታውቋል። ዞኑ በታህሳስ 6 ቀን 2011 ዓ.ም ተመረጥ ባደረገው አስቸኳይ ጉባኤ ክልል የመሆኑን ጥያቄን መወሰኑንና ውሳኔውን እንደሚያስፈጽም ለደቡብ ክልል ምክር ቤት በሚያዝያ 12 ቀን 2011 ዓ.ም ቢያሳውቅም እስካሁን ድረስ አለመፈጸሙን ገልጾ የፌዴሬሽን ምክር ቤት ጉዳዩን ተመልክቶ መፍትሄን ሊሰጥ በደብዳቤ ጠይቋል። ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። በድጋሚ ለመላው ህዝበ ክርስቲያን በሙሉ እንኳን ለአምላካችን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን የዛሬውን የዜና ፕሮግራም በዚህ ላይ እናጠናቅቃለን።
የጋራ ሀገርን ለማዳን የጋራ አመለካከት እንዲኖር የተቃዋሚዎች ግዴታ ነው። ኢትዮጵያ የጋራችን ነች ብሎ ከልብ የሚያምን ዜጋ ሁሉ በአንድ ጉዳይ ላይ በግድ መስማማት ይጠበቅበታል። የቅድሚያ ግዴታው ሊሆን የሚገባው የጋራ ሀገርን ለማዳን የጋራ አላማ ሊኖረው የግድ ይላል የሚለውን መቀበል ነው። በጋራ አላማ ላይ በመነሳት የጋራ ራዕይን ለማስተናገድ መቻል ሀገራችን የጋራችን ነች ለሚለው መርህ መሰረት ይሆናል። የጋራ ሀገር አለን የሚለው አባባል ትርጉም የሚኖረው በጋራ አላማና ግብ ላይ መተባበርና መረባረብ ሲቻል ብቻ ነው። እምነትን በተግባር ካልተረጎሙት እምነትን ማመኑ ብቻውን ትራፍ እንደማያስገኝ የታወቀ ኩነት ነው። በእምነት ላይ ብቻ ተስፋ ማድረግ ደግሞ ውጤቱ ምኞት ብቻ ሆኖ ይቀራል። ምኞትና ተስፋ ተባብረው ውጤት የሚያስመዘግቡት በብርቱ ስራና ተግባር ሲደገፉ ብቻ ነው። እንከን የለሽ ምግባርና ብርቱ ተግባር ሀገር ለማዳን የሚታገለው የአንድነት ኃይል ሊኖሩት ይገባል። ለዚህም እኮ ነው ቀደምት ወላጆች ምኞት አበባ ነው መስራት ግን ፍሬ ነው የሚል ይትባል አስመዝግበውልን ያለፉት። የወሬ የለው ፍሬ ያበባ የለው ገለባ ተብሎ እንዳይፈዝብን ከተፈለገ ቃል ንባብን ከትግባር አዋህዶ መታገል ግዴታ ይሆንብናል። የጋራ ሀገራችን የሆነችውን ኢትዮጵያን ማዳን አለብን ብሎ የሚታገል የተቃዋሚ ኃይል የጋራ እቅድና ስልት ነድፎ ከመተባበር የተለየ ምርጫ አይኖረውም። ይህ ሀቅ ደግሞ እስኪያሰለች ድረስ ተደጋግሞ የተባለለት ጉዳይ ነው። እስካሁን ግን ይህንን በተግባር መለወጡ ቀርቶ እርባና ያለው የጋራ ትግል ስልትና ዘላቂ ግብ እንኳን ተነድፎ አልታየም፣ በተግባርም አልዋለም። ይህ እስካልተከሰተ ድረስ ደግሞ ወያኔን ማንበርከክ ቀርጦ ማስደንገጥ እንኳን የሚቻል አይሆንም። የኢትዮጵያ አጥቂዎች ወያኔና ተባባሪዎቹ ሀገራችንን ለማጥፋት ሲሉ ብቻ የጋራ አላማ ስለነበራቸው በዚህ እኩይ ተግባር ዙሪያ ብቻ ለመተባበር በቅተው እቅዳቸውን በተግባር እየተረጎሙ ይገኛሉ። ይህንን መራራ ኮሶ እየጎመዘዘን ቢሆን መዋጥ ሊኖርብን ነው። ምክንያቱም መራራው እንክብል ከተዋጠ የሀገሪቱን ተውሳኮች ጠራርጎ ለማውጣት ፍቱን መድኃኒት ነውና። አጥፊዎች እኩይ አላማቸውን ለማሳካት ተባብረው እቅዳቸውን ሲያስፈጽሙ ኢትዮጵያን ማዳን አለብን ብሎ የሚታገለው የአንድነት ኃይሉ ለምን እስከዛሬ ድረስ ለመተባበር እንዳልቻለ የሁሉም ዜጋ እንቆቅልሽ ሆኖ ቆይቷል። በርግጥም ሲታይ ያውኑ ተጨባጭ ሁኔታ የአንድነቱ ኃይል መተባበር አስፈላጊነትና አንገብጋቢነት የኢትዮጵያ ሕዝብ ከምን ጊዜውም በበለጠ ይፈልገዋል። ጓጉቶም ይጠብቀዋል። ውሾችም ይጮሃሉ፣ ገመሎችም ይጓዛሉ የሚለው የወያኔ ምጸትና የትዕቢት አነጋገር አንገሽግሾታል፣ መሮታል። ይህን የህዝብ መንገሽገሽና መማረር የአንድነት ኃይሉ የቱን ያህል እንደሚጋራ ግን በእርግጠኝነት መናገር ያስቸግራል። ያማ ቢሆን ኖሮ በአሁኑ ወቅት ትግሉ በአስተማማኝ ደረጃ ላይ በተገኘ ነበር። ዛሬ ህዝቡ የሚያዝነውና የሚያንገሸግሸው ወያኔዎች በሚያወርዱበት ጭቆና ብቻ ሳይሆን በአንድነት ኃይሉ አለመተባበርና ያመረቃ ውጤት ባለማስመዝገቡ ጭምር መሆኑ የሚካድ አይደለም። የአንድነቱ ኃይል የህዝቡን መበደልና ማዘን ከልብ ሊረዳውና ሊገነዘበው ይገባል። ይህም ማለት ጥቃት ያላንገሸገሸው፣ ውርደት ያላንገበገበውና በደል ያላንገፈገፈው ኃይል ደግሞ ከሙታን በላይ ከሕያዋን በታች እንደሚኖር ሊረዳው ይገባል ማለት ነው። ከሙታኑ በላይ ከሕያው በታች ደረጃ ከተደረሰ ደግሞ የነጻነት ትግል እንቅስቃሴ ይደረጋል ብሎ ለማሰብ ያስቸግራል። ምድረ ተገንጣይ መንጋኮ ክተት መክት ብሎ ነው ትግሉን የጀመረው። ይህን እየከተቱ መመከት የሚለውን ስልት አንግቦ የሚታገል ኃይል ደግሞ ጠላቱን እያንበረከተ ድልን እንደሚያቀዳጅ መጠራጠር አይቻልም። በመሆኑም የአንድነት ኃይሉ ተስማምተ ከተት ተባብረ መከት የሚል ብሔራዊ የህብረት ጥሪ እያስተጋባ መታገል የቅድሚያው አጀንዳ ሊሆን ይገባል። እንደ ጥንት እንደ ጧቱ እንደ አባት አዳሩና ብሎም እንደ ቀደምት ታሪኩ የየዛሬው ትውልድ ለሀገሩ ነጻነትና ክብር ለራሱ ህይወትና ማንነት ሲል ለብሔራዊ ነጻነት ትግል መነሳት አለበት። የሳይሆን ቀርቶ ሀገሪቱ ወደ ውድቀቷ ጠርዝ ከደረሰች በኋላ ከታሪክና ትውልድ ተጠያቂነት ለማምለጥ ሲባል አንዱ በሌላው ላይ ጣት መስጠቋቆሙ ማንንም አይረዳ ሀገርንም አይጠቅም።
አዳም በሔዋን ሔዋን በእባባ አሳፋችነት ቢያመካኙት ከተጠያቂነት አያስመልጥም። በሀገሪቱ ላይ ለሚመጣው ጥፋት ቀጥታ ተጠያቂዎቹ ወያኔና ተባባሪዎቹ እንደሚሆኑ ባያጠያይቅም ዳር ተቀምጦ በአርምሞ የሚመለከተው ሁሉ ከታሪክና ከትውልድ ፍርድ የሚያመልጥ አይሆንም። የአንድ ሀገር ዜጋ ተጠያቂነትና ኃላፊነት ሊሰማው የሚችለው በመጀመሪያ ደረጃ የራሱ ተገዢ ሆኖ የህሊና ነጻነቱን ሲያስከብር ለመሆኑ የሞራል ስልጣንና ልዕልና ያላቸው ሰዎች ያስተምራሉ። አስተምህሯቸውንም በአራያነት ይገልጻሉ። የዘር ፖለቲካ በሰፈነባት በዛሬቱ ኢትዮጵያ ዜጎቿን በዘርና ቋንቋ በሃይማኖትና በጎሳ ሊከፋፍሉ የሚጣጣሩትን ለመቋቋም በሚደረገው ትግል የኢትዮጵያን ትንሣኤ የሚመኝ ሁሉ የጋራ ርብርቦች ሊያደርግ ይጠበቅበታል። ይህም የኢትዮጵያን ዘር ከመቅሰፍት እንደመጠበቅ ይቆጠራል። ይሁንና ይህ እንደመጨረሻ ምዕራፍ መታየት የለበትም። ትግላችንን እየቀጠልን በሄንድን ቁጥር ግን ሊያደፋፍረን የሚችል ተጨማሪ ምዕራፍ ይሆናል። በመሆኑም የዘር ፖለቲካው ግብአተ መሬት እስካገኘ ድረስ ትግሉ የሚቀጥል ይሆናል። አዲስ ጉልበት፣ አዲስ ስልት፣ ያልተቆጠበ ጥረትና የተራቀቀ ስትራቴጂ አስፈላጊዎች ይሆናሉ። ለዚህ መሰረቱ ደግሞ በመተማመን ላይ የተገነባ የህብረት ትግል ማካሄድ ለመሆኑ አያከራክርም። አንድ አገልጋይ ለሁለት ጌቶቹ በእኩል ታማኝነት አገልግሎት ለመስጠት እንደማይቻለው ሁሉ ተቃዋሚ ኃይል ነኝ የሚለውም ሁለት ልብ ይዞ ውጤት ሊያስመዘግብ የሚችል ትግል ማድረግ አይሆንለትም። ከሁለት ጎራዎች አንዱን መምረጥ አለበት። በወያኔ ብብት ተለጥፎ ህዝብን ነጻ ማውጣት የሚቻል አይሆንም። ወያኔን በምርጫ አሸንፌ ስልጣን ይዛለሁ የሚለው ህልም ቅዠት ሆኖ መቅረቱን ያለፉት አመታት በማያወላውል ፊርማ አረጋግጠዋል። ይህን ሀቅ ለሚቀጥለው የወያኔ ምርጫ ውድድር የሚዘጋጁት ሁሉ ሊረዱት ይገባቸዋል። የሚኖሩት ምርጫዎች ሁለት ብቻ ናቸው። አንደኛው በወያኔ ድባብ ዙሪያ እየተሽከረከሩና እየተልፈሰፈሱ ከማይቀረው የሀገር ጠላቶች ጋር አብሮ መክሰም፣ ሁለተኛው የህዝብና የሀገር ወገን ሆኖ በእምነት ጸንቶ ሀገርን ከጥፋት አድኖ ታሪክ ሰርቶ ማለፍ ይሆናል። ትግልን በዘማዊነት ሊያካሂዱት የሚገባ መርህ አይደለም። እስከ መጨረሻው ያመኑ ብፁዓን ናቸውና ኢትዮጵያንና ህዝቧን ማዳን የሚቻለው እስከ መጨረሻው በእምነት ጸንቶ በመታገል ብቻ ይሆናል። በአኩሪ ታሪኩ ለሚኮራ የኢትዮጵያ ህዝብ ይህንኑ ማስታወሱ መጠን ለእናቷ ማስተማር ይሆናል። ታዲያ የኢትዮጵያ ህዝብ እውነተኞቹን ልጆቹን ካስመሳዮቹ ለይቶ የሚያውቅበት የራሱ አእምሮ አለው። የሰብአዊነት ክብር፣ የሞራልና የህግ ተቋሞች፣ ባህላዊና ታሪካዊ ተቋማት እየተራቆቱና እየከሰሙ በሚሄዱባት በዛሬቱ ኢትዮጵያ በድህረ ወያኔ የሚከሰተውን ሁኔታ አስቀድሞ ማሰብና መፍትሄውንም ማዘጋጀትም የትግሉ አካል ሆኖ መታየት ይገባዋል። አንድን ጸረ ህዝብ ስርዓት ለማስወገድ በሚደረገው የትግል ሂደት ቅድሚያ የሚሰጠው ርብርቦሽ ያን ስርዓት በመገርሰሱ ላይ መሆኑ ባይዘነጋም፣ አብሮ ጎን ለጎን መታሰብ የሚገባው አብይ ጉዳይ ግን የሀገሪቱን የወደፊት እድል በብሩህ ተስፋ መቀየስ ይሆናል። ማፍረስ እንደ መገንባት ቀላል ስለማይሆን አገርን የመገንባቱ ተግባር አስቀድሞ ሊታሰብበት ይገባል። አምባገነንን መጣል ብቻውን በቂ ሊሆን አይችልም። ከአድማስ ማሻገር ማሰብ መጀመር ካሁኑ ነው።
ባለፉት 40 ዓመታት ሶስት ስርዓቶች እየወደቁ በአዲስ አምባገነን መተካታቸውን ተመልክተናል። የሚወድቀው አምባገነን ጦሱን ይዞ ሲሄድ ግን ተተኪው አምባገነን ካለፈው የባሰ እንጂ የተሻለ ሆኖ አልተገኘም። የኢትዮጵያ ሕዝብ ልዩ ልዩ ትግሎች በየወቅቱ የሚነሱትን ጨቋኝ ስርዓቶች ማስወገድ ቢቻላቸው እናም ደግሞ የአንዱ አምባገነን ስርዓት መንኮታኮት ሕዝቡን ቢያስደስተው በተሻለ ስርዓት ለመተካት ግን እስካሁን አልታደለም። የመሬት ላራሹን መፈክር አንግቦ የታገለው ሕዝባዊ አመጽ የመሬት ባለቤትነትን የሕዝብ ሊያደርግ አልቻለም። የዛሬዎቹ አምባገነኖችማ ጭራሹኑ የሀገሪቱን ለምና ሰፋፊ የእርሻ መሬቶች ለውጭ ባዕዳን እየቸበቸቡ ይገኛሉ። ይህም ኩነት የሚመጣው ለውጥ ሁሉ ያለፈውን መከራ ፍዳ የሚያስፈጃ ሳይሆን እንዲያውም በተተኪው ላይ እያመጠ ትግሉን በአዲስ ጥርስ እንደገና ካብሎ እንዲጀምር ያስገድዳል። ይህም በበኩሉ ህዝቡን ለሌላ ዙር መከራና ስቃይ እየዳረገ አዲስ መስዋዕትነት እንዲከፍል ያደርጋል። የኢትዮጵያ ህዝብ ህይወቱንና እድሜውን በሙሉ አምባገነንን እየታገለ መኖር አለበት ተብሎ የተፈረደበት ይመስል የአምባገነን ገዦች መፈራረቂያ ሆኗል። የሚያደርገው ትግል ሁሉ መቅኖ ያጣልፋት በመሆኑ የዲሞክራሲ አስተዳደር ለማምጣት የተደረገው ጥረት ሁሉ የውሃ ሽታ ሆኖ ቀርቷል። ከዚህ ማለቂያና መቋጫ ካልተገኘለት አዙሪት ለመውጣት ግን እስካሁን አስተማማኝ መፍትሄ አልተገኘም። የመፍትሄውን ፍለጋ ለመውሰድ ኃላፊነቱን ሊቀበል የተዘጋጀ ወገንም እኔ ያለው ብሎ ድምጹን አላሰማም። ዛሬ በትግሉ ሂደት ድምጹን ያላሰማ ዜጋ የድል አጥቢያ አርበኛ ለመሆን ያሰበ እንዳይመስልበት በሀገሪቱ ችግር መፍትሄ ፍለጋ ላይ እንዲያተኩር የዜግነት ግዴታ አለበት። ይህንን ለማለት የሚችሉ የሞራል ብቃት ያላቸው ዜጎች እንደሚኖራት ኢትዮጵያ እምነት አላት። ልባቱ እንደጠፋበት ልቃቂት የተጠመለመለውንና የተወሳሰበውን የሀገራችንን ሁለንተናዊ ችግር ለመፍታት ሁሉን አቀፍ አመለካከትና ስትራቴጂያዊ ራዕይ ያላቸው የአንድነት ኃይሎች ተሰባስበው መወያየትና ከጋራ ውሳኔ ላይ መድረስ ይጠበቅባቸዋል። ይህ ጉዳይ ጊዜ የሚሰጠው ሳይሆን ባንገብጋቢነት ደረጃ የሚታይና ቅድሚያ ሊሰጠው የሚገባ ብሔራዊ የትግል አጀንዳ መሆን አለበት። ወጣቱ ትውልድ ጀግኖቻችንና ታጋዮችን ይፈልጋል። ለመስዋዕትነት አራያ የሚሆኑትም ለማየትና ለማመን ይጓጓል። የጥንቱን አኩሪ ታሪክ ብቻ ሳይሆን የወቅቱን የዓለም አቀፍ አህጉራዊና የሀገር ውስጥ ተጨባጭ ሁኔታዎች መረዳት ይመኛል። ትናንት በደርግ ፋሽስታዊ አገዛዝ ስር በአስጠቃቂ ሁኔታ ማደጉ አንሶት ዛሬም በወያኔ የዘረኛ አገዛዙ በመውደቁ ምክንያት የህይወት መልህቅ እንዳይኖረው ሆኗል። ቀደም ብሎ ከእርሱ በፊት የነበረው ያቆራጥ መስዋዕታዊ ትውልድ በደርግ ጥይት የተጨፈጨፈውን ጓደኛውን ለማንሳት ምን ያህል የሞራል ብርታትና የጀግንነት ብቃት እንደነበረው እድሜው ፈቅዶለት ለማየት ባይችል እንኳን ከወላጆቹና ከታላላቅ ወንድሞቹ ተነግሮታል። ይህ የሚያስረዳው ኢትዮጵያውያን በተጋነነ ስሜታዊ በሆነ ታሪክ የተገነባን ህዝቦች አለመሆናችንን ያስረዳል። ይህም የኢትዮጵያ ታሪክ ከ100 ዓመት አይበልጥም የሚለውን የወያኔን ክህደት ድምጥማጡን ያጠፋዋል። ወጣቱ ትውልድ ለሀገሩ አኩሪ ታሪክ ትንሣኤ ቆርጦ መነሳት ይጠበቅበታል።
ላለፉት 40 ዓመታት የኢትዮጵያ ህዝብ ከከባድ ፈተናዎች ጋር የተጋፈጠባቸውና እንዲያውም ተስፋ አስቆራጭ ሁኔታዎች የተጋፈጠባቸው ክስተቶች ነበሩ። የውጭ ጠላቶቿና ተፎካካሪዎቿም የነጠረውንና ትክክለኛውን ታሪኳን እስከ መዘንጋት ደርሰው እንደነበር ይገመታል። ህዝቧንም ብቸኛ ለማድረግ ጥረት ተደርጓል። አገሪቱንም በመያዦና ለመስዋዕት ጠቦት ለማቅረብ የተደረገውን ሙከራ በወያኔ ጋሻ ጃግሬነት ሲከናወን ተመልክተናል። በጠላቶቻችንም አመለካከት ደካሞች፣ ጎስቋሎች ያልሆንና በፍርሃትም የማንርበደበድ የማንሽመደመድና የማንበገር መሆናችንን አሳይተናል። ከዚህም በቀር ለሚጠበቁብን አገራዊ ግዳጆች ሁሉ መንግስቱም ዝግጆች እንደሆነና የሞራል ግዴታና ኃላፊነት ያለብን መሆናችንን አስመስክረናል። ይህ ግን ራሱ በቂ እንዳልሆነ እንገነዘባለን። ኢትዮጵያውያን በተለይም ይህ የዛሬው ትውልድ ማንነቱን ሊያስመሰክር የሚችለው ዘረኞቹ በዘረጉት ስርዓት የምትከፋፈለውን ሀገሩን አድኖ ዲሞክራሲያዊ ስርዓት በመመስረት حزبون كمكرا كأنبر نسعال ماوتات سيچل بچارو يدقمو اونات يميون ببت وقتو روك عيونم يهن بميقبا كتغن الزبن زندا اهون من مادرق اللبن يميلون تياكي عبستو موايت نسع مادرقون تتقمو تقاواميو كفلنا حزبو توايتو انت وساني لاي مادرسي تبق بطال በበኩላ ጭንግን በሚከተሉት አውድ ሐሳቦች ላይ የተባው ይት ማድረግ ለአንድነት ኃይሉ መተባበር መርህ ይሆናል ብለን እናስባለን እናምናለንም መሰረታዊ መተክላዊ ጉዳዮች አንድ በኢትዮጵያ አገራዊ አንድነትና ለእልና በዜጎቿ እኩልነትና ነጻነት በመልካም ምድሯ ሉዓላዊነት የማይደራደር ሁለት በዲሞክራሲ ስርዓት በመድበለ ፓርቲ ቀመር በሕግ የበላይነት በዘርና በቋንቋ ላይ ያልተመሰረተ ፌደራላዊ ስርዓት የሚያምን ሶስት የኢትዮጵያ ህዝብ በሀገሪቱ ከርሰ ምድርና በመሬቷ ላይ ያሉት ብሔራዊ ሀብቶች ላይ ባለቤት መሆኑና እኩል ተጠቃሚ እንደሆነ አምኖ የሚታገል አራት የአንድነት ኃይሉን ትብብር ከልብ እንደክፋለን የሚሉ ኢትዮጵያውያን ኢትዮጵያውያት አዛውንት አውንታዊ ሚና እንዲጫወቱ ይተበቅባቸዋል። ኢትዮጵያ ለዘላለም ትኖር ጸረው ያኔው ትግል ይፋፋም። የሚናገር መጫጣን ሸምነው የሌለው አመናው ካልተሻለ ባይነገስ መናው ለዙፋኑ ነው ለነሽሮነ የሚያዋድደን ማነው ሰላም አገሬ ሰዋለ በረቦይ ሰላም አገሬ ለሰው መዳኒቱ ሰላም አገሬ መናው ተጠቃከን ሰላም አገሬ አፍራፉን መንገዶ አፍራፉን መንገዶ
ከረለስ በዲያስፖራም ቤስተር ዳት የተጣለለት ሮጠው ወጠገቡ የተሰደደለት የተደገሰለት አውሮፓ አሜሪካ ጨጉላ የተሰራለት ወይ ማልቲ ያባይም ቡሽራ ቡንዱን በላ ቡዳ ሳይታሰብ ድንገት አው ቡንዱ ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አሁን አው ዲያብሎስ መናፍቅ መጅሊሱ ረድቤ ምሱ ከርቤታናጢስ አሪቱን በተን ተበረጨት ረጨት እናንት ጋኔል ጠሪ ቆሙ ለበረከ ብረታስ ነክሶ ጠምዝዞ በቆመት አስበዩ በዩም ቡዳው ሲከተከ የቦንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራውን ቤተሰብ የገባውን በቦሌ እሱም እርግጥ እርግጥ ብሎ ይጠፋል እንደ ሌላው በባሌ። አዎ ወንዱን ቡዳ በላ፣ ወንዱም ቡዳ በላ። እናንት መናፍቃን ቀምቀም ቃም አድርጉ፣ ወንዱም ቡዳ በላው ሳይሟላ ሰው። ለእኛ ሬሳ ሳጥን ለእናንተ ብር አልጋ አስረክቡ ሊሄድ ሌሊቱ ሳይነጋ ብሩ በሸባዬ የተዘፈነለት የአባዩ ሰብ ደጋሽ ወንዱ ተቀጠፈ። ከግብጽ ተላከው ጳውሎስ ባረከው አይንና ስለት አባይ አባይ ጉድፈላብኝ መደገሻ ጎንዱ በቡዳ ተበላ። ዲያስፖራ ኢንቨስተር ውሃ እንደዘገነ ሀሳቡ አው ወንዱን ቡዳ በላ እኮ አይንና አስቀጠፈው። ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ሰብሰቡ ቸብቸብ ያደርጉ ዘፋኞች ይስፈኑ ሳይጠሩ ይምጡ ራጆቹ ይድረሱ አዋራው ምጭት ይተረማመሱ ቅርጥፍ አርጎ ሲሯል የድምፅ አይደናሱ ሀምሳም ስልሳም ታልጎ በገል ያለች ድመት ረሃባችን ላይ ቆም ከመፈነቃቀል ላንሰርፍ በስደት በደሃው ጉሮሮ የወተፈው እንጨት ወንዱም ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ወንዱም ቡዳ በላው። አባይ በአራቱም ማዕዘን ትግሉን ልታገር አመፅን ልታስቀይ በረሀብተኞች አጥም ክልል ልታንጽ ወዳጅ ልታደርግ ወንዱን አሳምረ ስትል ሸመን ዋና ቅርጥፍ አርጎ ደደ ቅርጥፍ አርጎ በላው። ያ የግብፅ ቡዳ መስቀሉን ያዘና እናም ወንዱን ቡዳ በላው። በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ጋዝ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አማሪካ ጭጉላ የተሰራለት የአባይ ሙሽራ በወንዱን ቡዳ ቡላ ሳይታሰብ ድንገት ወንዱን ቡዳ በላው። ወንዱን ቡዳ
የተዳፈነ ሰዓት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧፈሳ። ኢሃፓ ጠፍቷል፣ ተኗል፣ ሞቷል በሚል ደርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትቀጥለውን በ1983 ዓመተ ምህረት እሳት ጠፋ ይበል በሚል ርዕስ ከትቦልን ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲቁና ሆነ ቅስና ኋላም በምንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሻገተ ወሬ የቀመለ ድፍን አበሻ ቢቀላምድ እንዲህ እንዲህ እያለ ገዳሙን ትቶ ኮበለለ። ኢሃፓ ቆቡን ጣለ። ኢሃፓም ትግሉን ትቶ አልከሰመ። ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከ ለተሞቱ ጸረ ወያኔ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በኢሃፓ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢሃፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አብሳሪ ነው። ወያኔ ከየህጋዊ ድርጅቶች ኢሃፓ ያላቸውን እየመነጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። አሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ገላ ሰደው ለሰዓቶች የሚያወሩት የወያኔ አዳናቂዎች በኢሃፓና በአመራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው። ነገረ ውሸት ባለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገረ ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይተከመባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ የወለደ ነው፣ በሬ ወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። ባሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጥ የሞቀት ራራቸውን በማስተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። እዚህ ያጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተንቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብድ ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እንብኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ከሞራው እንተናውን በመከተል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚባረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምት ግለሰብ ወይም ቡድን ከእኔ በላይ ላሳር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጡር ነኝ እስከ ማለት ድረስ ያስቀባጥረዋል። ከመሰሉ ፍጡሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል። ትውልዴም ባለሺ ጅማት ካላቸው ከነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋስ ብዙ ስመጥርና ዕውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቀስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ጉጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ሂጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳን መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ጸሊም ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። አስር ተዋጊዎችን ምርኮ አስገብቶ እንደሆነ አስሩን በአስር ያባዛና መቶ ተዋጊዎች ማርክ ያለው ሲል ይፋሽጋል። የትልቅ ከተማ ጎረቤት የሆነች የገጠር መንደር የያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሹ አይቀር እንዲህ ቅልጥልጥ ብሎ እንጂ በተራ ጆሮዎች በኩል አሟልጮ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባንን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትም ዛሬም አይናቸውን በጨዋጠው ሲዘምቱበት ማየታችን በኢሕአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ያባ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጧል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ስለሞላው ቋንጣ ሆኖ አሁንም ሊለፈፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ የሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሃፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ 60ዎቹ ላይ ላደረሰው ግድያ ኢሃፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባሶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም። አወገዘ አጋለጠ እንጂ በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ያባ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ? ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ኢሃፓ ጠፋ ተነነ ሲሉ አመታት አልፈዋል። ይህ ምኞት ቀዠታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሃፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጠላትና ፋሽስታዊ ደርጎች ነጋ ጠባ ኢሃፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢሃፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማስፈን የሚቻል አይደለም። ፍስሐ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ህይወት ሰጥቶ ሲያቀርብ ሊያጋልጥ የሚገባውን ሐቅ ግን ዘነጋውት አይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ጊዜውን ይጠብቅና ወደ ቁም ነገራችን እንመለስ። ውሸት ለምን? ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስሪታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረብ ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጣለነቱ ብቻ በጉልህ ሊታይና በስርዓት ሊገለጽ አለመቻሉንና ቢሞከርም እንኳ አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድነው? የሚተከሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚተከሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ሰፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። ለመሆኑም ፍቅር ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጠብራቅ ነው። ከእንዲህ አይነት ሰዎች የሚመረጥ ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመተሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በእርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጣላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የንጭጭ ህሊናዎች አልጋነት ይመቻዋል። በተለይም በትራዝነጠቅነት የሚማጣደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከመጨረሻው አይለቀውም። የጊዮርጊስን መገበሪያ አይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው። የጥቅሱ መጨረሻ ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክስረታቸው ምስክር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጻደቁ የጣሩትም ቁርጥቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ዝዋል ነቃም ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማታገሉ ያው ምስክር ነው ለክስረታቸው ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይተበቅም። ከነዚህ ቦከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈሽቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሃፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቀዠታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም በአዳን ደጋፊ ሆነው የተገኙትም አለመግኛት አይደለም። ቀደም ደርግ ወያኔን አስታጥቆ ኢሃፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ጠቅልሎም ሊከዳ በሚል ሶስት ጊዜ በሚስጥር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል። መረጃው በእጅ ነውና የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደረሱትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው የድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢሃፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳያንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን አሜሪካና ሻቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸው የሚታወስ ነው። ያባ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥ ብሏልና ከሻቢያ ሸበጥ ወይም ጫማ ስር ወልቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጣላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። እክቻውን ተናግሮ ከመሸበት ያዝሯል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሐቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሐቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። እነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል። ውሸት ይዳርጋል ለሞት። ውሸትንና ቅራሬን ሽምጥጥ ነው። ውሸታም ሰው ማስታወሻው ጣቃ ነው። የዋሸን ክፉ እሳት ባፉ። ከከብት ቀበኛው ከሰው ወሬኛው። ዘባራቂ ይወዳል መራቂ። የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርትዕ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስሪት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገኒቅ በሙስና እየጠመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነግሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስረ መሰረታቸው ውሸትና ቅጥፈት ነው። ደርግ ትውልድን ፈሽቶና መስሮ አገሪቷን ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው፣ ፍርሃትን አንግሶ። ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን ዛሬ ተቃዋሚ በሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችን ማሰራጨ፣ ግለኝነት መረን ልክ አጣ። ከአገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋን ሰራችብን። ሐቅ ተናጋሪዎችና ለአገር የሚቆሙ ውጉዝ ተማሪዎች ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች፣ ሆዳሞች፣ ጠባቦች፣ ቀጣፊዎች በሞላ መድረክ ላይ ሊርመሰመሱ ቻሉ። ኩይሳ እንኳ የማይፈራ ከንቱ የምስጥ ክምችት ነው ዛሬ በኢሃፓ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዙን ልቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተኖ ሐቁን ካበራየነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል እሳት፣ ይፋፋም ቅራኔው ገንፍሎ እስኪወጣ በዚያች የሐቅ ዕለት። በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ፣ ያን ዕለት ይሆናል ከጭድጋር ጋብቻው ኃይሎ ጋር የሚያሳይ። ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ። እንዴት ቢደፍር ነው የሚል በአደባባይ አጥፍቻለሁ እሳት፣ ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስ ከአፓንጻ የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ያፋ ነው። ያውም ስንት ተቃደርሶበት 44 አመት ትግል ቁጥር ድርደራ ሳይሆን የጽናት መሰከር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ያፋ። ማንም ባድ ይህን ድርጅት አልመሰረተው አላዘዘው እናንተም ዛሬ ያፋ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም። ባለመስጠቱን መከራን መቀበል ግድ ሆኖበታል። ያፋ በእስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም። የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ያፋ ከህዝብ ጠላቶች ጋር አላበረም፣ ስልጣን አልተካፈለም፣ ቃል ኪዳኑን አልካደም። ያፋ እንዲያውም ከልክ ባለፈ ለቀጥተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን፣ ሻቢያም ሆነ ግብጽ፣ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተሰለፈልን ሲሉት መልሱ እምብኝ እንጂ እሺ አገር ልሽጥ ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ፣ አጋለጠ እንጂ የደርግ ካድሬና ባለስልጣን አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር፣ በግድ መንደር ምስረታ፣ አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት፣ ምስራቅ ወለጋ፣ ጣና በለስ፣ ጋምቤላ፣ ኦጋዴን ወዘተ የመጀመሪያው ጫሂና ተቃዋሚ ኢህአፓ እንደነበር ታሪክ ይመሰክራል። ሌሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ያፋ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ ወያኔ ለስልጣን ሲገባ የሚያጨበጨቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢህአፓን ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሀቅን ሊቀብሯት የሚችሉ አይደለም። ኢህአፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው ታሪክ የተረሳ መስሏቸው በኢህአፓ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለን የመቀበል ልምዱ የለንምና ሁሉም ኢህአፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት። ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል።